ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 16 2012 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ፌዴራል ሰራተኞች ከቤት መስራት ጀመሩ።
ሚኒስቴር መስሪያ ቤቶችና መስሪያ ቤቶቹ ራሳቸው ክራይቴሪያ አውጥተው ማን ነው ከቤት መስራት ያለበት፣ ማን ነው ቅድሚያ ሊሰጠው የሚገባው፣ በተለይ ደግሞ በእድሜም ከፍ ያሉ ለዚህ ቫይረስም ተጠቂ ሊሆኑ ይችላሉ የሚባል ነፍሰ ጡር የሆኑ ሴቶች እነሱንም ከቤታቸው እንዲሰሩ በራሳቸው መስፈርት አውጥተው ተግባራዊ ሆኖ ዛሬ ተጀምሯል።
የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ አብረውኛሉ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮች፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ዓለም አቀፍ የፍልሰት ድርጅት አይኦኤም ትላንት ሞዛምቢክ ውስጥ ታፍነው ከሞቱት 64 ኢትዮጵያውያን ሌላ በሕይወት የተረፉት 14 ፍልሰተኞች የሕክምና እርዳታ እንዲያገኙ በማድረግ ላይ መሆኑን ገልጿል። በሕገወጥ መንገድ ወደ ደቡብ አፍሪካ ለመግባት በመጓዝ ላይ እንዳሉ ሕይወታቸው ያለፈው ኢትዮጵያውያን ሁሉም ወንዶች መሆናቸውን ሞዛምቢክ ውስጥ የአይኦኤም ቅርንጫፍ ቢሮ ቃል አቀባይ ሳንድራ ብላክ ለአሜሪካ ድምፅ ተናግረዋል። በሕይወት የተረፉትም በረሃብና በውሃ ጥም ክፉኛ እንደተጎዱ ቃል አቀባይዋ ገልጸዋል። የናይሮቢው ዘጋቢያችን ገልሞ ዳዊት ዝርዝር አለው።
ትላንት በደቡባዊ አፍሪካዊት ሀገር ሞዛምቢክ በተሸፈነ ተሽከርካሪ በሕገ ወጥ ጉዞ ላይ ያሉ ሕይወታቸው ካለፈው 64 ኢትዮጵያ ፍልሰተኞች የተታደጉ ሌሎች 14 ሰዎችን በመርዳት ላይ መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። ሳንድራ ብላክ የአይኦኤም ሞዛምቢክ ቅርንጫፍ ቢሮ ቃል አቀባይ በሕይወት የተረፉት ኢትዮጵያውያን ከመታፈን እንዲሁም ከረሃብ የተነሳ ሰውነታቸው ተዳክሞ ነበር ብለዋል።
There were 14 men who survived the incident.
Miss Sandra, በአደጋው ሕይወታቸው ያለፈው 64ቱ ኢትዮጵያውያን በታሸገ ተሽከርካሪ ይጓዙ ስለነበር ሁላቸውም በአየር ጦት ሳይሞቱ እንዳልቀረ ተናግረዋል። ኢትዮጵያውያኑ ሁላቸውም ወንዶች መሆናቸውን አክለው ገልጸው የአካባቢው የሞዛምቢክ የጸጥታ አስከባሪዎች ኢትዮጵያውያኑን በሕገ ወጥ ሲያጓጉዝ የነበረውን አሽከርካሪ በቁጥጥር አውለዋል ብለዋል። በሕይወት የተረፉት ኢትዮጵያውያን ምን ዕጣ ፈንታ ይጠብቃቸዋል ተብለው ለተጠየቁት ጥያቄም የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ሞዛምቢክ ቢሮ አዲስ አበባ ካለው አይኦኤም ቢሮ እንዲሁም ጉዳዩን በቅርበት እየተከታተለ ነው ከተባለው የፕሪቶሪያ የኢትዮጵያ ኤምባሲ ጋር ምክክር ላይ መሆኑን ገልጸው አሁን ግን በአደጋው ለተጎዱት ኢትዮጵያውያን አስቸኳይ የምግብና አልባሳት እርዳታ ማቅረብ ላይ ነው ትኩረታችን ብለዋል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ስለ አደጋው ባወጣው መግለጫ ኢትዮጵያውያኑ ምንም ማንነታቸውን የሚገልጽ መታወቂያ እንደሌላቸው ገልጸዋል። እንደ አውሮፓውያን አቆጣጠር ባለፈው ዓመት 2019 ዓ.ም በተመሳሳይ መልኩ ወደ ደቡብ አፍሪካ ሕገወጥ ጉዞ ላይ የነበሩ 12 የኢትዮጵያ ዜጎች በሞዛምቢክ ሳንጎ በሚባል ቦታ መሞታቸው የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የኮቪድ-19 ወረርሽኝን ለመከላከል በሚል የድንበር መተላለፊያዎች እንዲዘጉ የኢትዮጵያ መንግስት መወሰኑ የሚታወቅ ነው። ከምግብ ነክ፣ ከመድኃኒትና ሌሎች አስፈላጊ ቁሳቁስ በስተቀር በድንበር አካባቢ የሰዎች ትልልፍ መቆሙን የሶማሌ ክልል መንግስት አስታውቋል። ከጅቡቲ ከሶማሊያና ከኬንያ ጋር በሚዋሰኑ የሶማሌ ክልል የጫት የአትክልትና ፍራፍሬ ሽያጭ አለመቆሙ ተገልጿል። አዲስ ቸኮል ዝርዝር ዘገባ አለው።
በፌዴራል የጸጥታ አካላት ባለቤትነትና በሶማሌ ክልል ድጋፍ እየተካሄደ ነው የተባለው የድንበር ላይ ቁጥጥር ከሶማሌ ክልል ወደ ጅቡቲ፣ ሶማሊያና ኬንያ የሚደረግ የሰዎች ጉዞን ሙሉ በሙሉ ማስቀረቱን የክልሉ ምክትል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሂቦ አህመድ በተለይ ለቪኦኤ ያስታወቁ። ሆኖም ለክልሉ ብሎም ለሀገሪቱ አስፈላጊ የሆኑ ቁሳቁሶች እንቅስቃሴ አልቆመም ብለዋል።
የድንበር ጉዳይ ፌዴራል ጉዳይ ነውና ከትናንትና ጀምሮ ዝግ ነው። ምግብና መድኃኒት ነክ ነገር የሚል ነገር የተባሉ ነገሮች እንቅስቃሴው አለ። የሰው ጉዞ ነው የተዘጋው።
የሰዎች እንቅስቃሴ በደወሌም አለ፣ በቶጎጫሌም አለ፣ በሞያሌ እና ሌሎችም ደግሞ
እንቅስቃሴ ሙሉ በሙሉ ቆሟል።
ሰዎች ወደ ሀገር ውስጥ አይገቡም።
ወደ ሀገር ውስጥ የማይገቡም ይወጣ የማይኖርም ከትናንት ጀምሮ።
ኢትዮጵያ ወደ ጎረቤት ሀገራት የምትልካቸው ምርቶች አሁንም እየተላኩ ነው ብሏል ወይዘሮ ይቦ። አትክልትና ፍራፍሬ፣ ጫት የመሰሉ ምርቶች እየተላኩ ነው።
የእነሱ ጉዞ አለ። ያው የፌዴራልን እንትን መሰረት ባደረገ ነው እንቅስቃሴ ያለው። እነዚህ የአትክልት ነገር የሚላኩ ገና አልተቋረጠም።
የሶማሌ ክልል ወደ ጅቡቲ፣ ሶማሌላንድ እና ኬንያ የሚያስገቡ የድንበር ከተሞችን ማለትም በደወሌ፣ ቶጎጫሌና ሞያሌ ላይ የምርመራ ማዕከላትን አዘጋጅቶ ወደ ሀገር ውስጥ የሚገቡት ላይ የኮሮና ቫይረስ ምርመራ ያደርግ እንደነበረ መግለጹም ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ቻይና በሁቤ ክፍለ ሀገር ላይ ደንግጋው የነበረውን የእንቅስቃሴ ገደብ አነሳች። ሁቤ ኮሮና ቫይረስ የጀመረበት ቦታ መሆኑ የሚታወቅ ነው። ዩናይትድ ስቴትስ ሌላዋ የኮቪድ-19 ማዕከል ልትሆን እንደምትችል የዓለም የጤና ድርጅት አስጠነቀቀ። ቻይና የሰዎችን እንቅስቃሴ በመገደብ እርምጃዋ ምክንያት ትልቅ መሻሻል እንደታየ ተገልጿል። ዘጋቢያችን ክሪስ ሃናስ ያጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች።
ቻይና ኮሮና ቫይረስ ወረርሽኝ ሀብሎ በተቀሰቀሰባት በሁቤ ክፍለ ግዛቷ ጥላው የነበረውን የእንቅስቃሴ እገዳ አንስታለች። የዓለም የጤና ድርጅት ቀጣይቱ የኮሮና ቫይረስ ስርጭት ዋና ማዕከል ዩናይትድ ስቴትስ ልትሆን እንደምትችል እያስጠነቀቀ ነው። ቻይና የቫይረሱን መዛመት ለመከላከል ህዝቡ ከቤቱ እንዳይወጣ የደነገገችውን ትዕዛዝ በጥብቅ ማስከበሯን ተከትሎ በአሁኑ ወቅት በአጠቃላዩ በቫይረሱ ተያዦቿ ቁጥር በስፋት መሻሻል እያየች ነች። ዛሬ 47 አዲስ ተያዦች ማግኘታቸውን የገለጹት የሀገሪቱ የጤና ባለስልጣናት ሁሉም ከሌሎች ሀገሮች የመጡ ናቸው ብለዋል። ዩናይትድ ስቴትስ ውስጥ በቅርብ ሳምንታት ቫይረሱ በፍጥነት እየተዛመተ መሆኑ ነው የሚስተዋለው። እስከ ዛሬ ረቡዕ ማለዳ ድረስ የተረጋገጠው የተጋላጭ አሃዝ ወደ 55,000 ተጠግቷል። ከ700 በላይ ሞተዋል። ትናንት የዓለም የጤና ድርጅት ቃል አቀባይ ማርግሬት ሃሪስ የዩናይትድ ስቴትስን የስርጭቱን ይዞታ አስመልክተው በሰጡት ቃል እጅግ በስፋትና በፍጥነት እየተዛመተ ነው፣ የሚመረመሩ ሰዎች በበዙ ቁጥር ደግሞ የተጠቂዎቹ አሃዝ ሊያድግ ይችላል ብለዋል። በዓለም ዙሪያ ትናንት ማክሰኞ ከተመዘገቡ የተረጋገጡ አዲስ ተያዦች መካከል 85% አውሮፓና ዩናይትድ ስቴትስ ውስጥ፣ ከነሱም ውስጥ 40% ዩናይትድ ስቴትስ ውስጥ መሆናቸውን አመልክተዋል የዓለም የጤና ድርጅት ቃል አቀባይዋ። ትናንትና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጥቂት ሳምንታት ውስጥ ህዝቡ ወደ ወትሯዊው አኗኗሩ እንዲመለስ የሚፈልጉ መሆናቸውን አስታውቀዋል። የጤና ባለስልጣናት በበኩላቸው ህዝቡ ቫይረሱ እንዳይዛመት ርቀቱን ጠብቆ መኖሩን እንዲቀጥልበት የተወሰዱትን እርምጃዎች ከማስቀጠል የተለየ እንደሚሆን አጥብቀው እያሳሰቡ ነው። ዛሬ የዩናይትድ ስቴትስ የመወሰኛ ምክር ቤት የ2 ትሪሊዮን ዶላሩን የኢኮኖሚ ድጋፍ ወጪ የሚፈቅደውን ህግ አጽድቋል። ገንዘቡ ለአነስተኛ የንግድ ድርጅቶች ብድር፣ ቤተሰቦች ለወጪያቸው የሚያውሉት ገንዘብ እንዲሰጥ፣ የኮሮና ቫይረስ ህሙማንን የሚያክሙ የጤና ባለሙያዎች በአንገብጋቢነት የሚያስፈልጋቸውን መሳሪያ ለማቅረብ የሚረዳ ነው። በአሁኑ ጊዜ ወረርሽኙ የዓለም ሀገሮችን በሙሉ በሚያሰኝ ደረጃ አዳርሷል። 423,000 ሰዎች ተይዘዋል። የሞቱት ሰዎች ቁጥር ደግሞ ወደ 19,000 ገደማ መሆኑን ዛሬ የወጣ የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ሊቢያ ትናንትና የመጀመሪያውን የቫይረሱን ተያዥ አግኝቻለሁ ብላለች። በቫይረሱ ተጠቂዎች ብዛት ሁለተኛ የሆነችው ጣሊያን በየቀኑ በመቶዎች የተቆጠሩ ህሙማን እየሞቱባት ነው። የቤት ተቀመጡ አዋጇን ለማስከበር ጥብቅ እርምጃ መውሰድ ጀምራለች። የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቲ ካለ ፈቃድ ወዲያ ወዲህ ሲል የሚገኝ ሰው ላይ የሚጣለው መቀጮ መጀመሪያ 200-300 ዶላር ከፍ አድርገው አስጠንቅቀዋል።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በጃፓን ቶኪዮ እንዲካሄድ ታቅዶ የነበረው የበጋ ውድድር ጊዜ ተላልፎ በመጪው ዓመት እንደሚካሄድ የሀገሪቱ ጠቅላይ ሚኒስትር ሽንዞ አቤ ትላንት አስታውቀዋል። በዓለም ዙሪያ ያሉት የስፖርት ጨዋታውን ውድድሮች ሰርዘዋል ወይም ሌላ ጊዜ አስተላልፈዋል። የዓለም አትሌቶች በመልካም መንፈስ እንዲወዳደሩና የተመልካቾች ደህንነት እንዲጣመት ለማስተላለፍ ይቻል እንደሆነ የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዚደንት ባኩን ጠይቄያለሁ ብለዋል ጠቅላይ ሚኒስትር ሽንዞ አቤ። በዘመናችን ታሪክ የኦሊምፒክ ውድድር ሌላ ጊዜ ሲተላለፍ ወይም ሲሰረዝ ለአራተኛ ጊዜ ነው። ሶስቱ ሌሎች በዓለም ደረጃ በተካሄዱ ጦርነቶች ምክንያት ነበር የተሰረዙት። ቱርክ ከኢራናዊ ጋዜጠኛ ጀማል ካሾቺ ግድያ ጋር በተያያዘ 20 ተጠርጣሪዎች ላይ ክስ ጽህፈት ቤት ገልጿል። ከሁለት ዓመታት በፊት ቱርክ በሚገኘው የሳውዲ አረቢያ ኤምባሲ ውስጥ ተፈጸመ የተባለውን ግድያ የጠነሰሱት የቀድሞ የሳውዲ አረቢያ የስለላ ክፍል ምክትል ኃላፊና የቤተ መንግስት ችሎት አማካሪ ናቸው የሚለው በክስ ውስጥ እንደሚካተት መስሪያ ቤቱ ጠቁሟል። ሌሎች አስ መሐመድ ቢን ሳልመን ናቸው የሚለውን አንዳንድ የምዕራብ መንግስታት ያቀረቡትን ክስ የሳውዲ አረቢያ ባለስልጣኖች አስተባብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መጋቢት 16 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮቪድ-19 ወረርሽኝ የደህንነት አደጋ ነው። ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ።
ሁሉም የፖለቲካ ፓርቲዎች በአንድ ላይ ቆመን አባላትና ደጋፊዎቻችንን በማስተባበር ወረርሽኙን ለመቆጣጠር አስፈላጊውን ትብብር እንድናደርግም እንጠይቃለን።
የኢዜማ የወጣቶች ጉዳይ ተጠሪ ጽዮን እንግዳይን ነው የሰማችሁት። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በየሚኒስቴር መስሪያ ቤቶቹ በወጡ ደንቦች የተለዩ የኢትዮጵያ የፌዴራል መንግሥት ሠራተኞች ዛሬ ከቤታቸው መሥራት መጀመራቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ዛሬ ተግባራዊ የሆነው የሚኒስትሮች ምክር ቤት ትናንት ያሳለፈው ውሳኔ መሆኑን የጠቅላይ ሚኒስትሩ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ አስታውቀዋል። እስክንድር ፍሬው ዝርዝሩን ይዟል።
በየሚኒስቴር መስሪያ ቤቶቹ በወጡ ደንቦች የተለዩ የኢትዮጵያ የፌዴራል መንግስት ሰራተኞች ዛሬ ከቤታቸው ሆነው መስራት መጀመራቸውን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ እንዳስታወቁት ትናንት በሚኒስትሮች ምክር ቤት የተላለፈው ውሳኔ ተግባራዊ መደረግ ጀምሯል። ለምሳሌም ከጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ከቤታቸው ሆነው እየሰሩ እንደሆነ ከሚያብራሩበት ይጀምራሉ።
ያው መጀመሪያም ከጠቅላይ ሚኒስትር ጽህፈት ቤት ተጀምሮ ነበረ። ትናንትናም ከሰራተኞች ጋር ውይይት ተደርጎ ከቤታቸው ሆነው የሚሰሩት ተለይተው ተግባራዊ ሆኗል። ያው ዛሬም ከዛም ሁኝን ማናገር ያለሁት እና 64% ያህል ሰራተኞች ከቤታቸው ሆነው እንዲሰሩ ተደርጓል። በሌላም የፌዴራል ሚኒስቴር መስሪያ ቤቶችና የመንግስት መስሪያ ቤቶችም እንደዚሁ ተግባራዊ ሆኗል። ለምሳሌ ያህል የውሃ መስኖና ኤነርጂ ሚኒስቴር መስሪያ ቤት 80% ሰራተኞቹ ከቤት ሆነው እንዲሰሩ ተወስኖ በዛ መልኩ እነሱም ጀምረውበታል። የንግድና ኢንዱስትሪ ሚኒስቴር መስሪያ ቤት 61% የትምህርት ሚኒስቴር 87% ውጭ ጉዳይ ሚኒስቴር 75% እንደዚህ እያለ ይሄን ያህል ሰራተኞች ከቤታቸው ሆነው የሚኒስቴር መስሪያ ቤቶቹና መስሪያ ቤቶቹ ራሳቸው ክራይቴሪያዎች አውጥተው ማን ነው ከቤት መስራት ያለበት፣ ማን ነው ቅድሚያ ሊሰጠው የሚገባው፣ በተለይ ደግሞ በእድሜም ከፍ ያሉ ለዚህ ቫይረስም ተጠቂ ሊሆኑ ይችላሉ የሚባል ወይም እድሜያቸው ከፍ ያሉና ነፍሰ ጡር የሆኑ ሴቶች እነሱንም ከቤታቸው እንዲሰሩ በራሳቸው መስፈርትና ክራይቴሪያ አውጥተው ተግባራዊ ሆኖ ዛሬ ተጀምሯል።
ስለዚህ ከመስፈርቶቹ መካከል አሁን ያብራሩልኝ።
እነዚህ ሁሉ ከግምት ገብተዋል። እንደዚህ አይነት ነገር ተጠቂ ሊሆኑ ይችላሉ። እንግዲህ ያው መስሪያ ቤት ውስጥም ሰው ሰብሰብ ስለሚልም ለዚህ ተጋላጭ ይሆናሉ የሚባሉት እዚሁ ታሳቢም ተደርጎ፣ ግን እያንዳንዱ መስሪያ ቤት ደግሞ ሌላ እስከነ ስራቸው ሁኔታ ጋር እንግዲህ እዛ ውስጥ ግምቱ እስከ ገብቶ ስራው ምን ያህል ይስተጓጎላል፣ ምን ያህል አስተጓጎልም፣ ምን ያህሉ ደግሞ ከቤት ሆኖ በማይስተጓጎል ሁኔታ ከቤት ሆኖ ሊሰራ ይችላል፣ አስተዋጽኦ ሊያደርግ ይችላል የሚለውን ከግምት አድርገው እያንዳንዱ መስሪያ ቤት እንግዲህ የራሱን መስፈርት አውጥቶ በዛ አስኪድታል ማለት ነው።
እንግዲህ እዚህ ላይ ከጠቅላይ ሚኒስትር ጽህፈት ቤት አሁን እርስዎ እንደገለጹልኝ 64% የሚሆኑ ሰራተኞች የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ከቤታቸው ሆነው ነው እየሰሩ ያሉት። የጠቅላይ ሚኒስትሩና የጽህፈት ቤታቸው የጊዜ ዋነኛ ትኩረት ይህንን ኮሮና የመከላከሉን ጥረት መምራት መሆኑ ይታወቃል። እናም 64% የሚሆኑ የጽህፈት ቤቱ ሰራተኞች ከቤታቸው እንዲሰሩ መደረጉ የሚፈጥረው ክፍተት በአንድ በኩል፣ በሌላ በኩል የውሳኔውን አስፈላጊነት ሚዛን እንዴት መጠበቅ ይቻላል?
እንግዲህ እንደምታውቀው ያው በየቀኑ ካለም የምንሰማው ዜና አለ። ይሄ ነገር በጣም ቫይረሱ እየተራጨ እየመጣ ነው። ኢትዮጵያ ላይም እስካሁን እንግዲህ ያስመዘገብነው 12 ሰዎችን ቢሆኑ በዚህ ቫይረስ ተጠቅቷል የሚባለው። እየተስፋፋ እንዳይመጣ ደግሞ የምናደርጋቸው ጥረቶች ናቸው። ከሌላ ሀገሮችም ተሞክሮዎች እያየን እኛ በምንወስደው እርምጃዎች ነው። ቀደም ያሉ እርምጃዎች የወሰድን መጠን ያንን ነገር ደግሞ የቫይረሱ ስርጭት ለመግታት የምናደርጋቸው እርምጃዎች ናቸው። እንግዲህ ብዙ ተጽዕኖ እንዳይፈጥርብን ልናደርግ የምንችለው ማለት ነው። ጽህፈት ቤቱ 64% ሰራተኞች ስራ ላይ ያልሆኑ ማለት እውነት ክፍተት ነገር ይፈጥራል። ነገር ግን በተለይ ደግሞ የበለጠ ይሄ ነገር በተሰራጨ ሰው የሰው ዝውውር ደግሞ ካልታገደ ለተሰራጨ እንግዲህ የሀገርም ሲሆንና ቱሪስት የሚገባበት ነገር ስለሆነ አንዳንዴ እንደዚህ አይነት እርምጃዎች በሚወሰዱበት ሰዓት ያው ባላንሱን ይጠብቃል አይጠብቅም የሚለው ብቻ ሳይሆን ማዳንም ያለብንም መስተካከል ያለባቸውም ነገሮች እንደዚህ አይነት ነገሮች በጣም በሰፊ እንዳይሄዱ መደረግ ያለባቸው ውሳኔዎች፣ አንዳንዴ ጠንከር ያሉ ውሳኔዎች መወሰድ አለባቸው። ከዛ አኳያ ነው ግን ይህም ሲሆን ከቤታቸው ሆነው የሚሰሩት ሰራተኞች በተለያየ ሁኔታ ኮንትሪቢዩት ስትል ማድረጋቸውን ማቆም የለባቸውም። በኢሜይል በኦንላይን የዶክመንትን የተለያዩ ነገሮችን ግብአቶችን የሚያቀርቡት የጽሁፍ ነገሮችን ካሉበት ሆኖ የሚሰሩበት መንገድም እንዲደረግ ተደርጓል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው ከቤታቸው ሆነው የስሩ የመንግስት መስሪያ ቤቶች ሲባል አንደኛው ዋነኛው ምክንያት ከትራንስፖርት መጨናነቅ ጋር ተያይዞ ነበር። እንደምታስታውሰው እንግዲህ እስክንድር መጋቢት 7 ላይ ይሄ በኮቪድ-19 ላይ በጠቅላይ ሚኒስትሩ ሰብሳቢነት የሚኒስቴሪያል ኮሚቴው አንደኛ ውሳኔ ያደረገው የነበረው የመንግስት ሰራተኞች ለማጓጓዝ የሚጠቀሙባቸውን ባሶች የመንግስት ሰራተኞችን ቢሮ ካስገባ በኋላ ለህዝቡ እንዲቀርብ፣ ምክንያቱም የፓብሊክ ትራንስፖርት ላይ በጣም ብዙ መጨናነቆች አሉ፣ በታክሲ ውስጥ መጨናነቆች አሉ። ያንን ነገር ለመግታት የመንግስት ሰራተኞች የሚጓጓዙበትን ባሶች ክፍት በማድረግ መንግስት ሰራተኞችን ቢሮ ካስገቡ በኋላ ለነሱ የሚቀርብላቸው ነበረ። አሁን ከሱ ጋር
የመንግስት አውቶቡሶች በነጻ አገልግሎት እንዲሰጡ ለህብረተሰቡ ማለት ነው፣ ስራቸውን ከጨረሱ በኋላ።
እርግጥ ነው ሰራተኞችን ጠዋት ቢሮ ካስገቡ በኋላ ሌላ ቦታ ሄደው ዴፖ ላይ ቁጭ ስለሆነ የሚሉት በነጻ ይህን ነገር እንዲያደርጉ ውሳኔ ተሰጥቶበት ነበረ። ግን ከዛ በተጨማሪ ደግሞ አሁን የትራንስፖርት ሚኒስቴርም እንግዲህ እንደምታውቀው በተቻለ መጠን በብዙ ፐርሰንቴጅ ባቡር ላይ ያለው የተለያዩ ትራንስፖርት ላይ ያለውን ህዝብ ለመቀነስ ሞክሯል። እንግዲህ የሚጨኑትንም ሰዎች ብዛት ለመቀነስ በጣም ብዙ ጥረቶችም እያደረገ ነው ያለው። ግን ከዚያ አኳያ ያው መንግስት ሰራተኞችም በጣም ብዙ ወደዚህ ወደዛ የሚሉም ስለሆነ ዋነኛውም አላማ የዚህኛው ውሳኔ ከቤት ሆነው በሚሰሩበት ሰዓት ሌላ ጫና እንዳይፈጥሩ፣ የማህበራዊ ኑሮና እንቅስቃሴ ደግሞ ያደርጋሉ ተብሎ አይጠበቅም። በቤታቸው ሆናችሁ ስሩ ሲባል ጊዜ አትሊስት መንገድ ላይ ያለው መጨናነቅ፣ በየቦታ ያለውን አንድ ላይ የመሰብሰብ ያሉትን ነገሮች እነሱንም ራሱ ለመቀነስ ተብሎ ነው የታሰበው ማለት ነው።
እርስዎ ከቤቶት ሆነው ነው እያናገሩኝ ያሉት? አሁን ከቤት ሆነው የሚሰሩት ቢለን የመጨረሻ አላደረገው።
እኔ እንግዲህ አሁን ያለሁት ከቢሮ ሆኜ ነው የምሰራው። ከተወሰኑ ቢሮ ከቀሩት ሰዎች መካከል እኔ ነኝ ያለሁት።
ቢለኔ ስዩም፣ የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እስክንድር፣ እኔም በጣም አመሰግናለሁ። ግን አንድ የመጨረሻ ነገር በጣም ለማድረግ ፈልገው ለአድማጮች፣ ያው እንግዲህ በባካችሁን፣ ያው በእኛም በኩል ኢንፎርስ የሚደረግ ነገር ነው፣ በመንግስትም በኩል በተለያዩ ትኖች ኢንፎርስ የሚደረግ ነገር ነው። ግን የሚወጡትን መመሪያዎች ከመንግስት በተለይ ደግሞ ራሳችን እንደ ግለሰብ ለራሳችንም ጤና ለቤተሰባችንም ጤና ለህብረተሰባችንም እና ለአካባቢያችን ጤና መጨነቅ መቻል አለብን እና የሚወጡትን መመሪያዎች እንዳለ መቀበል መቻል አለብን እና መቀበል ብቻ ሳይሆን መተግበርም አለብን። ስለዚህችን ነገር ሳላሳስብ ማለፍ አልፈለግኩም። እስክንድር አመሰግናለሁ።
ማሳሰቢያውን እኛም እናስተጋባለን፣ እንጋራለን። በጣም አመሰግናለሁ ቢለኔ ስዩም።
ቴንክ ዩ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። እስክንድርን አመሰግናለሁ ለዘገባው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ የኮቪድ-19 ምልክት ታይቶባቸው የላብራቶሪ ምርመራ ከተደረገላቸው 576 ሰዎች 555ቱ ከኮሮና ቫይረስ ነጻ መሆናቸው የተረጋገጠ ሲሆን የዘጠኙ ውጤት እየተጠበቀ መሆኑን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቋል። የምርመራ ማዕከሎችን ወደ ክልሎች የማስፋት እቅድ መኖሩም ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
ኮሮና ቫይረስን ለመከላከል በመግቢያ ጣቢያዎችና ኬላዎች ላይ እየተደረገ ያለው ምርመራ ተጠናክሮ መቀጠቱ በዛሬው መግለጫ 668476 ሰዎች በሙቀት መለያ ውስጥ ኢቦላና ኮቪድ-19ን በማጣመር አልፈዋል ብለዋል። በሙቀት መለያው ካለፉት ውስጥ 12245 የሚሆኑ ሰዎች ወረርሽኙ እንደተዛመተባቸው ሪፖርት ከተደረጉ ሀገር የመጡ መሆኑ ተነግሯል። ወደ ሀገር ውስጥ የገቡ 1923 ሰዎች ለ14 ቀናት የጤና ክትትል እየተደረገላቸው መሆኑን የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ ገልጸው 1772 የሚሆኑት ለ14 ቀናት ክትትል ሲደረግላቸው ቆይተው የኮቪድ-19 ምልክት ያልታየባቸው በመሆኑ ክትትላቸው መቋረጡን ተናግረዋል። እስካሁን 576 ሰዎች የላብራቶሪ ምርመራ የተደረገላቸው መሆኑን የገለጹት ዶክተር ኤባ 555 ሰዎች ከቫይረሱ ንጻ መሆናቸው የተረጋገጠ መሆኑንና 9 ሰዎች የላብራቶሪ ውጤት በመጣባበቅ ላይ እንደሚገኙ አስታውቀዋል።
ምርመራው እየተደረገ ያለው ከኤርፖርት በጥርጣሬ የመጡ ሰዎች ላይ ብቻ አይደለም። ይሄ ምርመራ ማንኛውም ለዚህ በሽታ ተቋም የሆኑ ነገሮች ለሚታይበት ሰው ምርመራ እየተደረገ ነው ያለው። ስለዚህ ከጤና ተቋም በጥርጣሬ የሚመጡ ሰዎች ምርመራ ይደረግባቸዋል። ከተጠቂ ሰዎች ጋር የሚገኙ ደግሞ በተለይ ደግሞ ከፍተኛ የግንኙነት ሰንሰለት ውስጥ የገቡ ሰዎችን ጤነኛም ቢሆኑ ለነሱም የምናደርገው ምርመራ አለ። ከትላንት ጀምሮ ደግሞ የጀመርናቸው ስራዎች አሉ። ሁሉም አዲስ አበባ ላይ ያሉ ተቋማት ማንኛውንም አይነት ከመተንፈሻ የሰውነት አካል ጋር የሚገጥም እክል ያላቸውን ሰዎች ናሙና እየወሰዱ ምርመራ ማድረግ ተጀምሯል።
የኮሮና ቫይረስ ስርጭትን ለመከላከል የሚያስችሉ የአፍና የአፍንጫ መሸፈኛ ማስክ እና የእጅ ጓንት ለ112 ፌዴራል መስሪያ ቤቶች እየተሰራጨ መሆኑን የተናገሩት ዶክተር ኤባ የቁጥጥር ሂደቱ ከስደተኞች እና ከስደት ተመላሽ ጉዳይ አስተዳደር ጋር በመተባበር የኮሮና ቫይረስ ስርጭት በስደተኞች መጠለያ ሰፈሮች ውስጥ የመከላከል ስራ እየተከናወነ መሆኑን አመልክተዋል። ቀደም ሲል ከተሰራጩ የሕክምና መስጫ ግብአቶች ፍንጫ መሸፈኛ ማስኮች ለሁሉም ክልሎች መላካቸውንም ዳይሬክተሩ ገልጸዋል። በተለያዩ የብዙሃን መገናኛ ዘዴዎች የማስታወቂያ መልእክቶች እንደሚሰራጩ ፖስተሮችና በራሪ ጽሑፎችንም ለሁሉም ክልሎች መላካቸውን ዶክተር ኤባ ገልጸዋል።
አስቀድሞ ከፍተኛ የላብራቶሪ ምርመራ ማድረግ ወሳኝነት አለው። በዚህ አግባብ እንግዲህ የነበሩ ክፍተቶችን ከመቅረፍ አንጻር የተሰሩ ስራዎች አሉ። በተለይ ከውጭ ያገኘናቸው ድጋፎች ደግሞ ይህንን ከፍ ከማድረግ አንጻር የራሳቸውን ሚና የሚጫወቱበት ሁኔታ ነው ያለው። አሁን ግን የላብራቶሪ ምርመራውንም ከማስፋት አንጻር ስራዎች እየተሰሩ ነው ያሉት። ምናልባት በጥቂት ቀናት ውስጥ 2 ተጨማሪ ተቋማት ይህንን የላብራቶሪ ምርመራ የማድረግ ሂደታቸውን ጨርሰው ወደ ስራ የሚገቡበት ሁኔታ አለ። ይህንንም እናሰፋበት ሁኔታም አለ። በክልል ላይም ያለው ሁኔታ የምናሰፋበትም ሂደት ከክልሎች ጋር በቅንጅት ስራዎች እየተሰሩ ነው ያሉት።
ሰው እጁን ሲታጠብ ላለመቀራረብ እንዲጠነቀቅ፣ ከአንድ ሜትር ያልጠበበ መራራቅን እንዲጠብቅ ዶክተር ኤባ በአጽንኦት መክረዋል። በሀገሪቱ በተለያዩ አካባቢዎች በዛ ያሉ ሰዎች የተገኙበት ስብሰባዎች እየተካሄዱ መሆኑን የጠቆሙት ዶክተር ኤባ የጥንቃቄ እርምጃ እንዲወሰድ አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ወደ ተከታዩ ዘገባ እናልፋለን። ከ4000 በላይ የሕግ ታራሚዎችን ለመልቀቅ ማስወሰኑን ፌዴራል አቃቤ ሕግ አስታውቋል። ታራሚዎቹ የሚለቀቁት የኮሮና ቫይረስን ስርጭት ለማስቆም የሚደረጉ ጥረቶችን ለማጠናከር እንደሆነ ተገልጿል። መለስካቸውም ዝርዝሩን ይዟል።
4011 የሕግ ታራሚዎች በሀገሪቱ ከሚገኙ የፌዴራል ማረሚያ ቤቶች በይቅርታ እንዲፈቱ አስፈላጊው ሕጋዊ ሁኔታ የተመቻቸ መሆኑን ፌዴራሉ ጠቅላይ አቃቤ ሕግ ዛሬ በሰጡት ጋዜጣዊ መግለጫ ገልጸዋል። በዚህም የይቅርታ ቦርዱ ወስኖ የሀገሪቱ ፕሬዚዳንት እንደፈረሙበት አረጋግጠዋል። የጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽንስ ዲሬክተር አቶ ዝናቡ ቱኑ ለቪኦኤ እንዳብራሩት ደግሞ የዚህ ይቅርታ ዋነኛ ምክንያቱ
ሁለቱና አንደኛው አሁን የኮሮና ቫይረስ ጋር ተያይዞ መንግስት በርካታ ጉዳዮችን እየወሰነ ነው። የመንግስት ውሳኔዎቹ ዋነኛ ጉዳይ ይሄን ቫይረስ ወረርሽኝ ለመከላከል በተለይ በርካታ የሰው ቁጥር የሚበዛባቸው አካባቢዎች የበለጠ ከንክኪ ውጭ እንዲሆኑ የሚያስችል ስራ መሰራት አለበት ተብሎ በተለያዩ ተግባራት ላይ መንግስት ውሳኔ አርፎበታል። አንዱ ደግሞ በርካታ ህብረተሰብ ክፍላችን በተለይ በመታረም ላይ እና መታነጽ ላይ ያሉ ማረሚያ ቤቶች አካባቢ ነው። ይህ በትግግትም አብሮ በጋራ በመኖርም ብዙ ይታወቃል። ስለዚህ እነዚህ አካላት በተወሰነ ደረጃ እነዚህ ወረርሽኙን ለመከላከል እንዲያስችል ማረሚያ ቤቶቻችን የሚችሉ ለማድረግ እንዲያስችል ነው።
አቶ ዝናቡ አክለውም ከእነዚህ 4011 ፍርደኞች በተጨማሪ 31 በማረሚያ ቤቶች ሆነው ጉዳያቸውን ይከታተሉ የነበሩ ተጠርጣሪዎች ክሳቸው እንዲቋረጥ መደረጉን ለቪኦኤ ተናግረዋል። ይሁንና ከእስር እንዲፈቱ የተወሰነላቸው ፍርደኞችም ሆኑ ተጠርጣሪዎች ይቅርታው እንዲሰጣቸው የተደረገው በተወሰኑ መስፈርቶች እንደሆነ አቶ ዝናቡ ቱኑ አብራርተዋል።
አንድ መነሻ ደረግ ነው። ለምሳሌ ከሶስት ዓመት የሚያስቀጣ ቀላል ወንጀል ያለውና የስርቆታቸውንም ደግሞ ለመጨረስ እንደዚሁ አንድ ዓመት ያህል ምክራቸው ከግድያ ወንጀል ውጭ በሌሎች ወንጀል ጉዳዮች ፍርድ ውሳኔ አግኝቶ ማረሚያ ቤት የሚገኙ ከህጻናት ጋር ያሉ በሚነሶታ መሆናቸው የሚታወቁ እናቶች በተለይ ከግድያ ወንጀል ውጭ ያሉ የውጭ ዜጎችም በዚህኛም የይቅርታ ተጠቃሚ ናቸው።
በፌዴራል ማረሚያ ቤቶች ውስጥ ወደፊትም ይሄ ቫይረስ ከዛ ወደዚህ እንዳይሄድ ከህብረተሰቡ ወደዚያ እንዳይሄድ ለማድረግ ያሰባችሁት ነገር ምንድን ነው?
አንዱ እዛ አካባቢ የጀመርነው በርካታ ተግባራት አሉ። የመጀመሪያው ጉዳይ ባለፈው ክብር ተክለ አቃበጓን በነበረ ንጉን ጉብኝት ወቅት ያየናቸው ክፍተቶቹ፣ እዛ ደግሞ ሊደርሱ የሚገቡ የቅድመ ጥንቃቄ መስጫ የተለያየ የንጽህና መጠበቂያ ቁሳቁሶቹን፣ ሌሎች ግብዓቶችን መስጠት እና ክፍተቶችን ማየት ስራ ነው የነበረው። ሰው ከሰው ተነስተን የመጀመሪያ ጉዳይ ቢያንስ የህግ ታራሚዎቹ ከየትኛም ውጭ ከሚመጣ አካል ንክክል እንዲቆም ለ15 ቀን የትኛም ጎብኝ እንዳይጎበኝ ውሳኔ ተላልፏል። ታራሚዎቹ እዛ ስለሆኑ የውጭ ንክካቸው ይኖራል ተብሎ አይታሰብም። ነገር ግን ከውጭ ታራሚ ቤተሰብ ታራሚ ጥያቄ ከሚመጣ አካል ደግሞ ሲመጣ የኮንታክት ማድረግ የንክክ መኖሩ ስለማይቀር እነዚህ ነገሮች እንዳይኖሩ ለማድረግ ስራ እየተሰራ ያለበት ሁኔታ አለ። ለ15 ቀናት ምንም አይነት የታራሚ ጥያቄ አይኖርም ማለት ነው። ሌላው ውስጥ የምኖረውን የቅድመ ጥንቃቄ ጉዳዮች፣ የማስተማር ጉዳዮች፣ የንጽህና መጠበቃ ጉዳዮችን አቅርቦት መፍጠር ወደ ተመሳሰሉት እየሰራን ያለንበት አለን። ይህ ተደማምረው በኮሮና ቫይረስ ጋር ተያይዞ ያሉ ችግሮችን መቅረፍ የሚያስችል አቅም ይፈጠራል ተብሎ ይወሰዳል። ችግሩ ገፍቶ ሲመጣ ግን ይሄን ሊያስተናግድ የሚችሉ ቅድመ ዝግጅቶችን ለምሳሌ መኝታ አገልግሎቶችን ማስተካከል፣ ምቹ ሁኔታዎችን የማስተካከሉ ስራ ላይ እንደዚሁ በጥንቃቄ እየተሰራ ነው።
ጠቅላይ አቃቤ ሕጓ ዛሬ ለመንግስት መገናኛ ብዙሀን በሰጡት መግለጫ የህግ ታራሚዎቹ ወደ ህብረተሰቡ ከመቀላቀላቸው በፊት በኮሮና ቫይረስ አለመጠቃታቸው እንደሚረጋገጥ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ብልጽግና ፓርቲ በወረዳና በቀበሌዎች ሳይቀር አባላቱ ስብሰባ እንዲያካሄዱ እያደረገ ነው በሚል ወቀሳ እየተሰማበት ነው። ከኮሮና ቫይረስ ስርጭት ጋር ተያይዞ የፓርቲው የህዝብና የዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሉ አብዲ ምላሽ ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች።
በሚኒስቴር ማዕረግ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሉ አብዲ ፓርቲያቸው በተለያዩ ቦታዎች ስብሰባ እያካሄደ ነው በሚል የቀረበበትን ወቀሳ አስመልክቶ ከአሜሪካ ድምጽ ተጠይቀው በሰጡት ምላሽ ብልጽግና ፓርቲ የኮሮና ቫይረስ ወረርሽኝ ዓለም አቀፍ ስጋት ከመሆኑ አስቀድሞ የአገሪቱን ሰላም በዘላቂነት ማስጠበቅ የሚያስችል ስብሰባዎችን ጠርቶ እንደነበር ገልጸው፣ ነገር ግን እነዚህን ስብሰባዎች የሰዎችን ቁጥር በመቀነስ ወረርሽኙን ለመከላከል ለሚደረግ ቅድመ መከላከል ስብሰባ እንደዋሏቸው ተናግረዋል።
ስብሰባዎቹ አጋጣሚ የሆነው ቀደም ብሎ እንደ ሀገር በመደበኛ የአመራር አቅም ግንባታ የተዘጋጁ ስብሰባዎች ነበሩ። ነገር ግን ይሄ የአንደኛና ሁለተኛ ዙር የአመራር አቅም ግንባታ ስልጠናው በተለይ ከፍተኛ አመራሩና መካከለኛ አመራሩ በተቀመጠለት ጊዜ ገደብ የተጠናቀቀ ሲሆን የቀበሌና ከዚያ በታች ያለው አመራር ስልጠና አጋጣሚ የሆነው ከዚህ ከኮሮና ቫይረስ ዓለም አቀፋዊ ወረርሽኝ ከሆነ ጋር ነው እንትን ያለው። የተፈጠረው ነገር እንዴት አድርገን ወደ ኦፖርቹኒቲ እንለውጣለን? አንደኛ ይሄ ራሱ በሽታው ወረርሽኙን መከላከል ራሱን የቻለ ጥበብ ይጠይቃል፣ ራሱን የቻለ እውቀት ይጠይቃል፣ ራሱን የቻለ አመራርና ቁርጠኝነት ይጠይቃል። ስለዚህ ይህንን መድረክ ዝም ብለን ከምንበትን አንደኛ የተቀመጠው አጠር ባለ ጊዜ፣ ሁለተኛ ብሔራዊ የወረርሽኙ መከላከያ ኮሚቴ በሚያስቀምጠው አቅጣጫ መሰረት እነዚህ በጣም ቁጥሩ ትንሽ አናሳ የሆነ እንዲሆን፣ ማህበራዊ ርቀቱ ደግሞ ዝግጅቱ በጣም የተቀመጠው አቅጣጫ በሚያሟላ መልኩ አንደኛ በሚያሟላ መልኩ እንዲሆን፣ ሶስተኛ ደግሞ ህብረተሰባችን የመረጃ ክፍተት አለ። ጠቅላላ ህዝብ ጋር ጠቅላላ ሬዲዮ የለውም፣ ቴሌቪዥንም የለውም፣ ሁሉም ጋር አይደርስም። የመረጃ ተደራሽነቱ እና ጥራቱ በጣም ደካማ ነው። ስለዚህ ይህንን የመረጃ ክፍተቱንም ሊሞላ በሚችል መልኩ ይህንን አመራራችን የሚጠቀሙ ከሚል አንጻር ልንጠቀሙበት ይችልናል። ሁለተኛ ደግሞ አመራሩ ራሱ ተገቢ እውቀት እና ኢንፎርሜሽን ኖሮት በዚህ ጉዳይ ላይ ተመልሶ ደግሞ ህዝቡንም በዛ ልክ ቤት ለቤት በሚደረገው ቀጣዩ ወረርሽኙን ለመዋጋት የሚደረገው ውጊያ ላይ አመራሩ የራሱን ደስታ እንዲኖረው ታስቦ የተሰራ ነው። ስለዚህ በዚህ መሰረት የአማራና የደቡብ በተቀመጠው አቅጣጫ አልቋል። ነገር ግን ዘጌት ብሎ የጀመሩ ክልሎች አሉ። ለምሳሌ ኦሮሚያ ኦልሞስት እሱም ነገ አካባቢ ይጨርሳሉ። ነገር ግን ስብሰባው ስልጠናው አንደኛ እንደተባለ የካድሬ በዚህ አጀንዳ የሌላቸው ኃይሎች እንደሚያወሩት ምናምን አሁን ጠንባረትም ግንባታ ነበረ፣ የጸጥታ ጉዳይ ነበረ። ነገር ግን አሁን ወደዚህ በመዞር ወረርሽኙን ለመከላከል በሚል ወደዚህ እንዲዞር ተደርጓል። ኦሮሚያዎችን ይጨርሳሉ።
አቶ አወሉ አያይዘው የኮሮና ቫይረስ ወረርሽኝን በአገር ደረጃ ለመከላከል በጠቅላይ ሚኒስትር አብይ አህመድ የሚመራ ብሔራዊ ኮሚቴ መቋቋሙን አስታውሰው ፓርቲው እስካሁን ያካሄዳቸው ስብሰባዎችም ሆነ ስልጠናዎች ከዚህ ኮሚቴ እውቅና ውጪ አይደሉም ብለዋል። መጀመሪያ አካባቢ ላይ በአማራ ክልል ስብሰባ ሲጀመር ተፋፍጎ የመቀመጥ ሁኔታ መታየቱን ገልጸው አሁን እርሱም ቢሆን የእርምት እርምጃ ተወስዶበታል ብለዋል። አፋር፣ ቤንሻንጉል፣ ሀረሪና ሌሎች ክልሎችም ለአመራሮቹ በሽታውን እንዴት መከላከል እንደሚቻል በፍጥነት ስልት ከቀየሱ በኋላ ስብሰባዎቹንና ስልጠናዎቹን እንደሚያጠናቅቁ መመሪያ ተሰጥቷል ብለዋል። አያይዘውም ወረርሽኙ ከፍተኛና ለኢትዮጵያም አዲስ እንደመሆኑ በሀገሪቱ ካለው የገጠሪቱ አካባቢ የመሰረተ ልማት የተሟላ አለመሆን አኳያ ቤት ውስጥ ብቻ በመቀመጥ ቫይረሱን መዋጋት ስለማይቻል አካላዊ መራራቅን በመጠበቅ በሚደረጉ ውይይቶች ህብረተሰቡ ተገቢውን መከላከል ለማድረግ የሚያስችለውን መረጃ እንዲደርሰው ፓርቲያቸውም መንግስትም የተቻለውን ሁሉ እያደረገ መሆኑን አስረድተዋል። ህብረተሰቡም ለነዚህ መመሪያዎች ትኩረት ሰጥቶ አካላዊ መራራቅን በመጠበቅ ቫይረሱን እንዲከላከል ምክረ ሐሳብ ለግሰዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። የአማራ ክልል ሐኪሞች ማህበር ኮሮና ቫይረስን ለመቆጣጠር በሚደረገው ጥረት ላይ ያላቸውን ተሳትፎ ለማጠናከር እያከናወኑ ያሉትን ተግባር አስመልክቶ መግለጫ ሰጥተዋል። አስቴር ምስጋናው ባህር ዳር ላይ ተከታትለዋለች።
ኮሮና ቫይረስ አዲስ የመጣ ወረርሽኝ በመሆኑ ከሙከራ ባለፈ የተረጋገጠ መድኃኒት የለውም፣ መፍትሄውም መከላከል ብቻ ነው ሲሉ የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብርሃም ታደሰ ገልጸዋል። ወጣት ዝግጁ መሆናቸውን ጠቁመዋል።
መንግስት ለጉዳዩ የሰጠውን ትኩረትና እያደረገ ያለውን ጥረት የሚበረታታ ቢሆንም ቫይረሱ ካለው በከፍተኛ ፍጥነት የመስፋፋት ጸባይ፣ ካለን ዝቅተኛ የሕክምና ባለሙያ ቁጥር፣ ውስን የጤና ተቋማት፣ ዝቅተኛ የግብዓት አቅርቦት አንጻርና ከማህበረሰባችን አኗኗር አንጻር ከቁጥጥር ውጭ ሊሆን ስለሚችል በበላይ አካላት የሚሰጡት መመሪያዎችና መግለጫዎች ልክና ፍጥነት ተግባራዊ መሆናቸውን ማረጋገጥና ከፍተኛ ቁጥጥር እንዲደረግና የተጀመረው ጥረትም ተጠናክሮ እንዲቀጥል እንጠይቃለን። ሁለተኛ፣ በሽታው አዲስ እንደመሆኑ መጠን ከሙከራ ያለፈ የተረጋገጠ መድኃኒት የለውም። ስለዚህ ዋናው መፍትሄ መከላከልና መከላከል ብቻ ነው። ስለዚህ ማህበረሰቡ ከሚለቀቁ አሳሳች መረጃዎች ራሳችን እንድንጠብቅና መረጃዎችን ከታማኝ ምንጮች ማለትም ከጤና ጥበቃ ሚኒስቴር፣ ከጤና አጠባበቅ ኢንስቲትዩቶች፣ ከጤና ቢሮዎች፣ ከሙያ ማህበራትና ከባለሙያዎች በመጠቀም የራሳችን ንጽህና በመጠበቅ ባለመሰባሰብ፣ ከሚስሉ ሰዎች ራሳችን በማራቅ፣ እጃችን ሳንታጠብ አይንና አፍንጫችን ባለመንካት፣ አስፈላጊና የግድ ካልሆነ በቀር ከቤት ባለመውጣት፣ መረጃዎችን ለሌሎች ሰዎች በማካፈል ራሳችን ከበሽታ እንድንከላከል እናሳስባለን። ሶስት፣ የበሽታው ምልክቶች ከተለያዩ በሽታዎች ጋር ተቀራራቢ ስለሆነና በሽታው በትክክል የሚረጋገጠው በምርመራ ብቻ በመሆኑ መንግስት የመመርመሪያ መሳሪያና ኪቶችን በተቻለ መጠን ወደ ክልሎችና ወደ ትልልቅ ሆስፒታሎች ተደራሽ እንዲያደርግና ምልክቶቹ ማለትም ደረቅ ሳል፣ ከፍተኛ የሆነ የሰውን መለየትና በመመርመር የራሳችን የሆነ የወገኖቻችን ህይወት እንድንታደግ እናሳስባለን። አራት፣ የሚዲያ ተቋማትና የማህበራዊ ሚዲያ አንቂዎች ለጉዳዩ የሰጣችሁት ትኩረትና የማህበረሰቡን ግንዛቤ ለማሳደግ እያደረጋችሁት ያለውን ጥረት እያደነቅን መልእክቶቻችሁ ልዩ ፍላጎት ያላቸው ማለትም ማየት ማየትና መስማት የተሳናቸውን የአእምሮ እድገት ውስንነት ያለባቸውን ያገናዘበ እንዲሆንና የምታስተላልፋቸው መልእክቶች ሰፊ ተደራሽነት ያላቸው በመሆኑ መልእክቶቹ የባለሙያ ምክር ሀሳብ ያላቸው እንዲሆኑና ስህተቶቹ ሲኖሩም ተብሎ ማስተካከያ እንዲሰጡ አሁንም ትኩረታችሁን አጠናክራችሁ እንድትቀጥሉ እናሳስባለን። 5 ለሲቪክ እና በጎ አድራጎት ማህበራት፣ ለወጣት ማህበራት፣ ለፖለቲካ ድርጅቶች አሁን የገጠመን ችግር በጤና ባለሙያዎችና በመንግስት ብቻ የሚፈታ ባለመሆኑ ሁላችሁም ያላችሁን አደረጃጀት በመጠቀም ማህበረሰቡን በማስተባበር ግብዓቶችን በማቅረብ በሽታውን በመከላከል ለተቋቋመው ግብረ ኃይሎች የሚሰጡትን መመሪያዎች ተፈጻሚ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናስተላልፋለን። ለጤና ባለሙያዎች ይህ በሽታ ከተከሰተ ጊዜ አንስቶ የበሽታውን አሳሳቢነት በመረዳት ግንዛቤ በመፍጠር የሚመለከታቸው አካላትን ግፊት በማድረግ ከምንም በላይ ራሳችሁን እንደተለመደው አሳልፋችሁ ለመስጠት ያላችሁን ዝግጁነት በማሳየት ከፍተኛ የሆነ ምስጋና እናቀርባለን። አሁንም ቢሆን ችግሩም ከባለሙያ በላይ የሚረዳው የለምና በየተቋማችሁ ግንባር ቀደም በመሆን ለተጠራው ብሔራዊ ግዳጅ ራሳችሁን በሙያም ሆነ በሞራል ከመቼውም ጊዜ በላይ ዝግጁ እንድታደርጉን እያሳሰብን መንግስትም ወታደር ያለ ትጥቅና ስንቅ አይወጣምና አስፈላጊውን ግብዓትና ራስን የመከላከያ መሳሪያዎች በሚቻለው አቅም ሁሉ እንዲዘጋጁ ጥሪያችን እናስተላልፋለን። 7 በውጭ የምትኖሩ ሀገር ወዳድ ኢትዮጵያውያን፣ በተለይም የሕክምና ባለሙያዎች የኮሮና ቫይረስ ሀያላን ሀገራትን ሁሉ በእጅጉ እየፈተነ መሆኑ ይታወቃል። ስለዚህንን ወረርሽኝ ለመቆጣጠር መንግስትና ህዝብ በሚያደርገው ትግል ከምንጊዜም በላይ ከጎናችን በመቆም የምትችሉትን ሁሉ ድጋፍ እንድታደርጉ ጥሪያችን እናስተላልፋለን። ማህበረሰቡን የማስተማር ሙያዊ ግዴታችን ከመቼውም ጊዜ በላይ ለመወጣት በሽታውን ለመከላከልና ለመቆጣጠር በሚደረጉ ጥረቶች ሁሉ የምንችለውን ሁሉ ለማድረግ ያለንን ቁርጠኝነት በመግለጽ አብሮ መስራት ለሚፈልጉ አካላት በዚህ አጋጣሚ ጥሪያችን እናስተላልፋለን። ሀገራችን ኢትዮጵያ ፈጣሪ ይባል።
ይህ በእንዲህ እንዳለ በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ሲደረግላቸው የነበሩ 9 ሰዎች ነጻ መሆናቸውን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት ከምሽቱ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በማህበራዊ ገጾቻችን ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በፌስቡክ ላይቭ አለን፣ በትዊተር፣ በኢንስታግራም፣ በዩቲዩብ ታገኙናላችሁ። ስርጭቶቻችንን በኦዲዮ ናው፣ በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ስርጭቶቻችንን በቀላሉ ማዳመጥ መሳተፍ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰሮች ብርሃን ኃይሉና ንጉሡ ታምሬ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች፣ በማኅበራዊ መገናኛዎች አለች። እንዲሁም ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ በምሽቱ ዝግጅት አብረናችሁ ነን። ዴሞክራሲ በተግባር ምዕራብ ኦሮሚያ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ስልክና ኢንተርኔት ስለተቋረጠባቸው የኮሮና ቫይረስን ስርጭት ለመከላከል የሚያስችላቸውን መረጃ ከሌሎች ኢትዮጵያውያን እኩል እንዳያገኙ ተደርገዋል ሲል ሂዩማን ራይትስ ዋች የኢትዮጵያ መንግስትን ወቅሷል። የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በሰጡት ምላሽ ግን የኦነግ ሸኔ በሚል የሚጠራው የታጠቀ ቡድን ስልክና ኢንተርኔትን በመጠቀም ባደራጃቸው የትስስር ሰንሰለት በህዝብ ላይ እጅግ ዘግናኝ ድርጊቶችን ሲፈጽም ቆይቷል ብለዋል። ይህ ሰንሰለት ከላይ እስከታች የተቋረጠባቸው እና ቡድኑ የተዳከመባቸው ኃይሎች በኮሮና ቫይረስ አሳበው በጩኸት ኢንተርኔቱን ለማስመለስ የያዙ ጥረት ነው ሲሉ ምላሽ ሰጥተዋል። ጽዮን ግርማ ዝርዝር አላት።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ላቴሺያ ባይደር በምዕራብ ኦሮሚያ የሚገኙ በሚሊዮን የሚቆጠሩ ኢትዮጵያውያን የኮሮና ቫይረስ ወረርሽኝን በተመለከተ ራሳቸውን መከላከል የሚያስችላቸውንና ማግኘት የሚገባቸውን መረጃ እያገኙ አይደለም በሚል ከአራት ቀን በፊት ባስነበቡት ጽሑፍ የኢትዮጵያን መንግስት ተጠያቂ አድርገዋል። አሁን ኢትዮጵያ ውስጥ በየትኛውም ሰዓት የተንቀሳቃሽ ስልክ ጥሪ ያደረጉ ኢትዮጵያውያን የኮሮና ቫይረስን ለመከላከል የሚያስችል ትምህርታዊ የጥንቃቄ መልእክቶችን ማግኘት ይችላሉ ካሉ በኋላ፣ ነገር ግን ይህን መልእክት ማግኘት የሚችሉት ስልክ መደወል የቻሉ ሰዎች ብቻ ናቸው ይላሉ። ለሁለት ወር ለሚሆን ጊዜ የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ ኢትዮጵያውያን ግን የዚህ እድል ተጠቃሚ አይደሉም፣ ምክንያቱም ስልክ መደወል ስለማይችሉ ይላሉ ላቲሻ። ላቲሻ ባይደር ስለዚሁ ጽሑፋቸውና የድርጅታቸው ቀደም ያለ መግለጫ ከአሜሪካ ድምጽ ተጠይቀው ድርጅታቸው ይህን የኢንተርኔትና የስልክ አገልግሎት መቋረጥን በተመለከተ ባወጣው መግለጫ የምዕራብ ኦሮሚያ የስልክና ኢንተርኔት አገልግሎት መቋረጥ በቤተሰቦች መካከል ሊደረግ የሚገባውን ግንኙነት ማቋረጡን፣ ማህበረሰቡም ለኑሮ የሚያስፈልጉትን ነገር በተገቢው መንገድ እንዳያገኝ እንቅፋት መሆኑን፣ የመብት ጥሰት በመሆኑ ያለውን ስጋት ማጋራቱ እና መንግስት ያቋረጠውን አገልግሎት እንዲያስቀጥል ድርጅታቸው ሲወተውት እንደነበር አስታውሰዋል። ነገር ግን ያሁኑን ለየት የሚያደርገው የዓለምን ህዝብ እያጠቃ ስላለው የኮሮና ቫይረስ ወረርሽኝ ማንኛውም ዜጋ ቅድመ ጥንቃቄ እንዲያደርግ ይከላከል መልእክቶች እንዲደርሰው በባለሙያ በሚመከርበት በዚህ ሰዓት በሚሊዮን የሚቆጠሩ ኢትዮጵያውያን መንግስት በጣለባቸው እቀባ ምክንያት መረጃውን እንዳያገኙ ተደርገዋል ይላሉ። አያይዘውም ዓለም አቀፍ የጤና ባለሙያዎች ባለፉት ጥቂት ቀናት በተለያዩ ቦታዎች ከደህንነት ጋር የተያያዙ ገደቦች ቢኖሩ እንኳን ማንኛውም ዜጋ መረጃው እንዲደርሰው የተጣሉት ገደቦች ለመረጃ ሲባል ክፍት ሊሆኑ ይገባል በሚል ምክረ ሐሳብ ሲለግሱ መቆየታቸውን ያስታወሱት ላቲሻ ይህ ወደ ኢትዮጵያ ጉዳይ ሲመለስም መንግስት ዜጎች መረጃ የሚያገኙበትን መረብ ሊያቋርጥ አይገባም ብለዋል።
Individuals may be lucky enough to access via the television in Western Northern.
አንዳንድ እድለኛ የሆኑ ግለሰቦች ከቴሌቪዥንና ከምዕራባውያን ሚዲያ መረጃን የማግኘት እድል ሊኖራቸው ይችላል። አንዳንዶች ደግሞ ከራዲዮ የማግኘት አማራጭ ሊኖራቸው ይችላል። ነገር ግን ዋናው ቁልፍ ጉዳይ መንግስት በዛ አካባቢ የሚኖሩ ሁሉም ህዝቦች ሌሎች ኢትዮጵያውያን በስልካቸው የሚያገኙትን መልእክት እንዲያገኙ ማድረግ መቻል አለበት። በተለይ ደግሞ ከዚህ አስከፊ ወረርሽኝ ራሳቸውን እንዴት መጠበቅ እንዳለባቸው የቅድመ መከላከልና የጥንቃቄ መልእክቶችን ማግኘት አለባቸው።
በሌላ በኩል የብልጽግና ፓርቲ የኦሮሚያ ጽፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው ህብረተሰቡ መረጃ የማግኘት መብቱ መጠበቅ እንዳለበት ቢታመንም በአካባቢው ያለውን ሁኔታ መረዳት ያስፈልጋል ይላሉ።
በመሰረቱ ህብረተሰቡ ለዚህ አሳሳቢ በሽታ ብቻ ሳይሆን በአጠቃላይ ለኑሮውም መረጃ ማግኘት እንዳለበት እኛ እናምናለን። ይሄ ትክክል ነው። ግን ደግሞ በአጠቃላይ ያለውን ሁኔታ በደንብ መረዳት ያስፈልጋል። እዛ አካባቢ የረጅም ጊዜ የቆየ የማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ የተፈጠረበት አካባቢ ነው። እጅግ በጣም የሚያስከፉ ወንጀሎች የሂውማን ራይትስ ቫዮሌሽን ነበር የተፈጠረው እዛ አካባቢ።
የሂውማን ራይትስ ዎች ተመራማሪዋ ላቲሻ ባይደር በዚህ ቦታ ይፈጸማል ያለውን የመብት ጥሰት አጣርቶ እርምጃ መውሰድ የመንግስት ኃላፊነት ነው ይላሉ።
The government should be protecting citizens and individuals in throughout the country from all risk.
መንግስት በአገሪቱ ሁሉም አካባቢዎች የሚገኙ ዜጎቹን ጤና ላይ ከሚከሰቱ አደጋዎች፣ ከደህንነት ስጋት፣ ከብጥብጥ የመጠበቅ ኃላፊነት አለበት። አገሪቱና መላው ዓለም ይህ ከፍተኛ የጤና ስጋት ከፊቱ በተጋረጠበት ጊዜ መንግስት ዜጎችና ግለሰቦችን በመላ አገሪቱ ውስጥ ካሉ ስጋቶች ሁሉ መጠበቅም አለበት። በግልጽ እንደምናውቀው እዚህ ከፊት የተጋረጠው የጤና ችግር ብቻ አይደለም፣ አደጋ ነው። እናም ይህ አደጋ በማህበረሰቦች የኑሮ ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። በዚህ ከባድ ጊዜ መንግስት ወደ ንጽጽር መግባቱ ለማህበረሰቡ የሚጠቅም አይደለም። መንግስት ንጽጽር ውስጥ መግባቱን ትቶ ማድረግ ያለበት ዜጎችን በአሁኑ ሰዓት እየተከሰተ ካለው ከዚህ አስከፊ ወረርሽኝ መጠበቅ ብቻ ነው።
አቶ ታዬ የኦነግ ሸኔ የተባለና በዛ አካባቢ ታጥቆ የሚንቀሳቀስ ያሉት ቡድን በማህበረሰቡ ላይ ለመናገር የሚከብዱ ዘግናኝ የሆኑ ወንጀሎች ሲፈጽም ቆይቷል ብለዋል። ይህን ወንጀል በተጠናከረ ሁኔታ እንዲፈጸምና መንግስት ወንጀለኞቹን አሳዶ በቁጥጥር ስር እንዳያውል ደግሞ ዋና መሳሪያ ሆኖ ያገለገለው ስልክና ኢንተርኔት ነው ይላሉ።
መረጃ ይለዋወጡበታል ከሩቅም ከቅርብም እና መረጃ መለዋወጥ ብቻ ሳይሆን ይደራጁበታል። በዛ ኢቪን አደረጃጀታቸው ራሱ ከዛ ከግንኙነት መስመር ጋር የተያያዘ ነበረ። ራውድ እንቅስቃሴ፣ ሌሎች ሌሎች ነገሮች አካባቢ መረጃ በማግኘት ያመልጣሉ። መረጃ በማግኘት ጉዳት ያደርሳሉ እና እንቅስቃሴያቸው በዛ ላይ የተመሰረተ ስለሆነ እንቅስቃሴያቸውን ለመግታት ያን ማድረግ አስፈላጊ ነበረ።
ስለዚህም ይላሉ አቶ ታዬ አሁን ከላይ እስከታች እየተነጋገሩ የሚሰሩበትና ህዝብ የሚያሸብሩበት መረብ ስለተበጣጠሰባቸው በኮሮና ቫይረስ በማሳበብ ኢንተርኔቱን ለማስከፈት የሚያደርጉት ጥረት ነው። ይህ ደግሞ አይሆንም፣ ምክንያቱም መንግስት ተገቢውን መረጃ እየሰጠ ነው፣ አስፈላጊውን እርምጃም እየወሰደ ነው ብለዋል።
ከጤና ኤክስቴንሽን ሰራተኞች ጋር ሆኖ ህብረተሰቡ ግንዛቤ እንዲያገኝ ስራ እየሰራ ነው። በሬዲዮና በቴሌቪዥን በቂ መረጃ ለህብረተሰቡ ባለሌሎች የመንግስት መዋቅርን በዚህ ጉዳይ ላይ ስራ እየተሰራ ነው። ህብረተሰቡ መረጃ እንዲያገኝ እየተደረገ ነው። ሁለተኛ ከዛ ባሻገር ያለው ካለው የጸጥታ ሁኔታ አንጻር ወደዛ አካባቢ የሚደረገው እንቅስቃሴ የንግዱም የምኑም እጅግ በጣም አናሳ ስለሆነ ስጋቱ ትልቅ አይደለም ያን ያህል። ያም ሆኖ ግን መንግስት ህብረተሰቡ መረጃ እንዲያገኝ ራሱን ከኮሮና ቫይረስ እንዲከላከል በቂ መረጃ እንዲደርሰው በሙሉ አቅሙ እየሰራ ነው፣ እያስተካከለ ነው መንግስት። ስለዚህ ኢንተርኔት መዝጋት ብቻ ሳይሆን እሱን ዘግቶ መቆየት ሳይሆን እዛ ላይ ምንድን ነው ማድረግ የሚችለው ብሎ ከዛ ጋር ተያይዞ የወሰዳቸው ህግ የማስከበር የህግ በላይነትን የማረጋገጥ ሰላም የማስከበር እርምጃዎችን ወስዷል። ብዙ ቦታ ላይ ሰላም አረጋግጧል፣ የህግ በላይነትም ተከብሯል። ህብረተሰቡ እጅግ በጣም ደስተኛ ነው። በዚህ
አቶ ታዬ በመጨረሻ መንግስት የህዝቦቹን ሰላምና ደህንነት በሁሉም አቅጣጫ ለመጠበቅ እየሰራ መሆኑን ገልጸው የምዕራብ ኦሮሚያን ሰላምና ደህንነት በማስጠበቅና መረጃን እንዲያገኙም በማድረግ በኩል ከፍተኛ ስራ እንደሚሰራ ተናግረዋል። ጊዜውን ይፋ ባያደርጉም በቅርቡ የኢንተርኔትና የስልክ አገልግሎትም ይለቀቃል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን። ተከታዩ ዘገባ ወደ አዲስ አበባ ይመልሰናል። ኮቪድ-19 የደቀነው ችግር ከፍተኛ የሀገር ደህንነት አደጋ በመሆኑ ሁሉም ኢትዮጵያዊ በመተባበር መፍትሄ መሻት አለበት ሲል የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ጥሪ አሰምቷል። በሀገሪቱ አንዳንድ ስፍራዎች የተቋረጠው የስልክና የኢንተርኔት አገልግሎት እንደገና እንዲጀመርም ትናንት ባወጣው መግለጫ አሳስቧል። መለስካቸው አማሃ ይዟል ዝርዝሩ።
የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ የተሰኘው ፓርቲ ያወጣው መግለጫ መላውን ዓለም እያስጨነቀ የሚገኘውን ኮሮና ቫይረስን የተመለከተ ነው። ፓርቲው ለመግለጫው የሰጠው ርዕስም ሙሉ ኃይላችንን የኮሮና ቫይረስን ጫና ለመቋቋም እናውለው የሚል ነው። መግለጫው በተለይ በኢትዮጵያውያን ማኅበራዊ፣ ፖለቲካዊና ምጣኔ ሀብታዊ የዕለት በዕለት ኑሮ ላይ እያሳደረ ያለውንና ወደፊትም ሊመጡ ይችላሉ ያላቸውን አደጋዎች አመላክተዋል። ከበሽታው ጋር ተያይዞ መጥቷል ያሉትንም አደጋ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ እንዲህ ሲሉ ገልጸውታል።
አገር አቀፍ የደህንነት ቀውስ ላይ ነው ያለው። አሁን የናሽናል ሴኩሪቲ ቻሌንጅ ነው ይሄ። አንድ ጊዜያዊ ችግር አለ፣ የአገር ደህንነት ጉዳይ ነው። ለዚህ ነው ሁላችንም በጋራ ይህን ነገር እንትን ማድረግ ያለብን። አጠቃላይ የሆነ ከዚህ በሽታ ጋርም የተያዘ ናሽናል ሴኩሪቲ ስትራቴጂም ያስፈልገናል። በደንብ ቁጭ ተብሎ መንግስትም ከሌሎች ጋር ተማክሮ ይሄንን ችግር እንዴት እንወጣዋለን። ከማንኛውም ከትልቅ ጦርነት ከምን በላይ ነው አሁን ይሄ የመጣበት። ስለዚህ አገራዊ በሆነ ሰፊ ስትራቴጂ ተጠቅሞ በሚሄድ መንገድ ነው መሄድ ያለብን ማለት ነው።
ፓርቲው በጽሁፍ መግለጫው እንዳተተው ቫይረሱ እስከ ዛሬ በኢትዮጵያ ውስጥ 12 ሰዎች እንደያዘ ጠቅሶ ያሳደረውን ልዩ ልዩ መልክ ያላቸውን ተጽዕኖዎች ዘርዝረዋል። በተለይ በሀገሪቱ ምጣኔ ሀብታዊ ይዞታ ላይ ከባድ በትር አሳርፈዋል። ኮሮና ቫይረስ የሚያሳድረው ተጽዕኖ ወደ ግብርናውና ኢንዱስትሪ ዘርፉ እንደሚሸጋገር የማያጠራጥር መሆኑን ያብራራው ይህ መግለጫ ከሁሉ አስቀድሞ ግን የአገልግሎቱን ዘርፍ ክፉኛ እንደመታው ይናገራል። የኢዜማ የወጣቶች ጉዳይ ተጠሪ ጽዮን እንግዳዬ የጽሁፉ መግለጫ በንባብ አሰምተዋል።
የአየር በረራዎች መቀዛቀዝ፣ ዓለም አቀፍ ኮንፈረንሶች መሰረዝ፣ የቱሪስት ፍሰት መቀነስ፣ በተለይ በአየር መንገዳችን ላይ በሆቴልና ቱሪዝም ዘርፍ በተሰማሩትና እንደ አበባና አትክልትና ፍራፍሬ ያሉ በቶሎ ሊበላሹ የሚችሉ ምርቶችን ወደ ውጭ ላኪ ዘርፍ ላይ ከፍተኛ የስራ መስተጓጎልና መቀዛቀዝን አስከትሏል። የሰውም ሆነ የሸቀጦች እንቅስቃሴ በከፍተኛ ደረጃ መስተጓጎል በአጠቃላይ የንግድ መቃወስና የገንዘብ ዝውውር ላይ ከፍተኛ ጫና ያሳደረ ሲሆን ይህም መጪውን ጊዜ ፈታኝና ለትንበያ አስቸጋሪ እያደረገው ይገኛል።
መግለጫው ያጋጥማሉ ላላቸው ምጣኔ ሀብታዊ ችግሮችም የመፍትሄ ሀሳቦች ሰንዝረዋል። ከዚህ ባሻገር ግን ቫይረሱ አሁን ከሚታየው በሰፋ ሁኔታ ሊሰራጭና በሕክምና ተቋማት ላይ ሊያሳድር የሚችለውን ተጽዕኖ ሊያረዝብ ይረዳል ያለውን ምክረ ሀሳብም ይለግሳል።
በኮሮና ቫይረስ ወይም ኮቪድ-19 የሚያዙ ዜጎች ቁጥር ሊጨምር እንደሚችል ታሳቢ በማድረግ በቂ የለይቶ ማቆያና በቂ ሕክምና መስጠት የሚያስችል አስፈላጊ ዝግጅት በሁሉም የሀገራችን አካባቢዎች እንዲደረግ አበክረን እናሳስባለን። የከተማችን አዲስ አበባና በሌሎች የኢትዮጵያ ከተሞች ተገንብተው ለነዋሪዎች ያልተላለፉ የጋራ መኖሪያ ቤቶች በአስቸኳይ የሚገባቸው ማስተካከያ ተደርጎ ለለይቶ ማቆያነትና ለጊዜያዊ ሕክምና መስጫነት እንዲዘጋጁም እንጠይቃለን። ከዩኒቨርሲቲ ተመርቀውና በተለያየ ምክንያት ስራ ላይ ያልሆኑ የሕክምና ባለሙያዎች መረጃ በማሰባሰብና በሚፈለጉበት ጊዜና ቦታ በፍጥነት እንዲዘጋጁ እና ምላሽ እንዲሰጡ የማሳወቅ ስራ ከአሁኑ በስፋት መሰራት ይኖርበታል። ለጤና ባለሙያዎች፣ ሙያዊ ግዴታችሁን በመወጣት ላይ ላላችሁ ባለሙያዎች ኢዜማ ያለውን ከልብ የመነጨ ክብርና ምስጋና ይገልጻል። ከመድኃኒት አቅርቦትና ስርጭት ጋር ተያይዞ እጥረቶችና የዋጋ ማሻቀቦችን ለመቆጣጠር እንዲቻል ከሚመለከተው አካል ቁጥጥርና ክትትል ጋር በመቀናጀት ማህበረሰቡ የጤና አገልግሎቶችን ለጥንቃቄ የሚረዱ ሙያዊ ምክሮችን ብሎም ተያያዥ አቅርቦቶችን ፍትሐዊ በሆነ መንገድ እንዲያገኝ ሙያዊ ግዴታችሁን በታማኝነት መወጣታችሁን እንድትቀጥሉ ኢዜማ ጥሪውን ያቀርባል።
የኢዜማ መግለጫ ኮሮና ቫይረስ ኢትዮጵያ መግባቱ በመንግስት ይፋ ከተደረገ ጀምሮ በፖለቲካው መስክ ያስከተለውን ተጽዕኖ አልዘነጋውም። በተለይም በመንግስትም ሆነ በግል ድርጅቶች እንቅስቃሴዎች መለስተኛ ገደቦች ከተጣሉበት ጊዜ ወዲህ ለአያሌ ብሔራዊ መርሃ ግብሮች አንድምታ እንዳለው መግለጫው አመላክተዋል። ከዚህ አኳያ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ሂደት ላይ ሊያስከትል የሚችለውን ለውጥ ለፖለቲካ ፓርቲዎች ማስታወቁን ይጠቁማል። ኢዜማ እዚህም ላይ ዋና ትኩረት ነው ያለውን ጉዳይ አመላክተዋል። ሲሆን እንግዳይ
ሁሉም የፖለቲካ ፓርቲዎች በአንድ ላይ ቆመን አባላትና ደጋፊዎቻችንን በማስተባበር ወረርሽኙን ለመቆጣጠር አስፈላጊውን ትብብር እንድናደርግም እንጠይቃለን። በተለያዩ የኦሮሚያ አካባቢዎች በተለይም በቄለም ወለጋ፣ በምዕራብ ወለጋና ሆሮ ጉድሩ ዞኖች ጸጥታን ከማስከበር አንጻር የስልክና የበይነ መረብ ወይም ኢንተርኔት ግንኙነት ከተቋረጠ ወራት መቆጠሩ ይታወቃል። በዚህ ወሳኝ ወቅት የስልክና በይነ መረብ ግንኙነት መኖሩ ዜጎች ራሳቸውን ለመከላከል ስለ ቫይረሱ ስርጭት ትክክለኛና ጊዜውን የጠበቀ መረጃ እንዲደርሳቸው በጣም አስፈላጊ መሆኑ ግልጽ ነው። ከዚህ በተጨማሪ የስልክና የኢንተርኔት ግንኙነት አለመኖር በአካባቢው ያለውን ስርጭት ሁኔታ ለመከታተልና አስፈላጊ እርምጃ ለመውሰድ መንግስት ሊደርሱት የሚገቡ መረጃዎችን ለመሰብሰብም አዳጋች ያደርግበታል። ይህንን ከግምት በማስገባት መንግስት በአካባቢው የተቋረጠውን የስልክና የበይነ መረብ ግንኙነት ወደ ስራ እንዲመለስ እንዲያደርግ እያሳሰብን፣ ከዚህ ጋር ተያይዞ ለሚመጣ የጸጥታና የደህንነት ስጋት አማራጭ መፍትሄዎችን በፍጥነት እንዲያዘጋጅም እንጠይቃለን።
ኢዜማ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም ጥሪ አድርጓል። ሀገሪቱ በአሁኑ ወቅት ካለባት የውጭ ምንዛሬ እጥረት አኳያ እነዚህ ወገኖች አገር ውስጥ ላሉ ዘመድ ወዳጆቻቸው የሚልኩትን ገንዘብ በባንክ በኩል እንዲልኩ ጥሪውን አስተላልፈዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ስለ ኮቪድ-19 የምናውቅና የማናውቃቸው ነገር ግን ማወቅ ያሉብን ጉዳዮች። ቁጥሩ ፈጥኖ እያሻቀበ ነው። ከአንድ የዓለም ዳርቻ ተነስቶ በአጭር የወራት ዕድሜው መላውን ዓለም አካሏል ዓለም አቀፉ ወረርሽኝ ኮቪድ-19 ኮሮና ቫይረስ። ያጠፋውን እና ገና አሁን እያጠፋ ያለውን ያህል ታዲያ ስለ እርሱ የምናውቀው ሙሉ አይደለም። ስለ ኮቪድ-19 የምናውቅና የማናውቃቸው ነገር ግን ማወቅ ያሉብን ጉዳዮች በሚል ርዕስ አሉላ ከበደ በውል የሚታወቁትን መሠረታዊ ጉዳዮች ጨምሮ ገና ፍተሻ እስከሚጠይቁትና ጥያቄ አጫሪዎቹ ድረስ ይወስደናል።
የምናውቀው ይልቁንም ስለማናውቀው ነው የሚነግረን ይባላል። ዓለምን በማራድ ላይ ስለሚገኘው ዓለም አቀፍ ወረርሽኝና ወረርሽኙ ስለቀሰቀሰው ረቂቅ በሽታ አምጪ ተህዋስ እስካሁን የሚታወቁትንና በአንጻሩም ብዙም ያልታወቁ ሌሎች የተፈጥሮ ጠባዮቹን እንመርምር። የሚታወቀውም እንነሳና መሠረታዊውን እውነታዎች ቃኘት እናርግ። ለኮቪድ-19 የተጋለጠው የመጀመሪያው ሰው መገኘቱ በምርመራ ከተረጋገጠ 3 ወራት ሊሞላው ተቃርቧል። በዚህ ጊዜ ውስጥ ግን ለማመን የሚከብዱ በርካታ ነገሮች እውን ሆነዋል። ለቫይረሱ የተጋለጡ ሰዎች ቁጥር ከ400,000 ይበልጣል። ከ18,000 ሰው በላይም ህይወቱን አጥቷል። ከሁለት ወራት በፊት ለቫይረሱ የተጋለጠው የመጀመሪያው ሰው የታየባትና እስከ ቅርብ ሳምንታትም ድረስ ለቫይረሱ የተጋለጡ ሰዎች ቁጥር እጅግ አናሳ የነበረባት ዛሬ ከ50,000 በላይ ሰዎች የተጠቁባትና ከ600 በላይ ሰዎች የሞቱባት ዩናይትድ ስቴትስ ወረርሽኙ መዛመት መጠን ስፋት ከቻይናና ክፉኛ ከደቀቀችው ጣሊያን ቀጥላ ሶስተኛዋ ሀገር ሆናለች። በዓለም ዙሪያ 169 ሀገሮችና ግዛቶች የቫይረሱን ከድንበራቸው ዘልቆ መግባት ይፋ አድርገዋል። ለቫይረሱ የተጋለጡ ሰዎች ቁጥር በየሶስት ቀናቱ በጥፍ የሚያድግበትና ቁጥሩም የበዛ ህዝብ ህይወቱን የሚያጣበት ወረርሽኝ አመጣጥና ክስተት ለመመልከት ዘልቀን እንግባ። ለመሆኑ ኮቪድ-19 ከየት መጣ? ከርሱ እንደቀደሙት ሁለቱ የኮሮና ቫይረስ ዝርያዎች ሳርስ ኮቪድ ተባለው እንደ አውሮፓውያን ዘመን አቆጣጠር በ2003 ዓመተ ምህረት የተከሰተውና በሰዎች ላይ ከፍተኛ የሳምባ ምች በሽታ ያስከተለው እርሱም መጀመሪያ የታየው በቻይና ነበር። እንዲሁም ከዚያ 10 አመታት በኋላ በመካከለኛው ምስራቅ ተቀስቅሶ የነበረው መርስ የተባለው የኮሮና ቫይረስ ዝርያ ሁሉ ኮቪድ-19ም መሰረቱ እንስሳት ሲሆኑ ከእንስሳት ወደ ሰው ከሚሻገሩ በሽታ አምጪ ቫይረሶች ውስጥ ይመደባል። በእንስሳት ላይ በሽታ የሚከስቱ ቫይረሶች እንደምን ሆነው ወደ ሰው ይሻገራሉ? በታሪክ ከእንስሳት ወደ ሰው የሚተላለፉ በሽታዎች በጠቅላላው መተላለፊያ መንገዳቸው ያንዳቸው ከሌላቸው ይለያይ እንጂ መሰረታዊው ሳይንስ ግን አንድ ነው። የሰው ልጅ አካል መኖሪያ ማደሪያቸው ለማድረግ ከእንስሳት አካል ወደ ሰው የሚሸጋገሩበትን እድል ማግኘትና የተፈጥሮ ጠባያቸውም ወደ አዲሱ ቤታቸው የሚያስገባ በር ለመፍጠር የሚያስችል አቅም ይሰጣቸዋል የሚሉት ጥያቄዎች መመለስ አለባቸው። ደጋግመን ከሰማናቸው በወሳኝነታቸውም የተነሳ ተደጋግሞ መስማት ካለባቸው ከመሰረታዊ ሁኔታዎች ባሻገር ያሉትን ደግሞ መልከት እናርግ። የኮሮና ቫይረስ እጅግ አደገኛ የሆነውን ያህል ሳሳ ያለ ተፈጥሮም አለው። ኮሮና ቫይረሶች በተፈጥሯቸው በቀላሉ መጥፋት የሚችሉ ናቸው። ለዚህም ነው ውሃና ሳሙና በአግባቡ በተፈለገ ጊዜ ሁሉ መታጠብ ከተቻለ በቂ የሆነው። እንደ ሳይንቲስቶችም ትንታኔ ስብ መሰል ይዘት ያለው የውጪ አካላቸው የተሰራበት ንጥረ ነገር ቫይረሱ ሊኖርበት የሚችለውን የሰው ልጅ አካል ለምሳሌ የሚያህል እጆችን ለ20 ሰከንዶች በውሃና በሳሙና ሽት አድርጎ በመታጠብ ብቻ ሊሰባበርና ሊፈርስ ይችላል። የቅርብ ጊዜያቱ ጥናቶች እንዳመለከቱትም የኮሮና ቫይረስ እንደ ካርቶን በመሳሰሉ ደረቅ ቁሳቁሶች ላይ ከአንድ ቀን ያልዘለለ እድሜ ብቻ ሲኖረው፣ እንደ ብረትና ፕላስቲክ በመሳሰሉ ነገሮች ላይ ደግሞ የሁለትና የሶስት ቀናት እድሜ ብቻ ነው መቆየት የሚችለው። እናም ረጅም ጊዜ ለመቆየትና ለመዛመት የግድ የሰውና የእንስሳትን አካል ማደሪያው ማድረግ አለበት። እስኪ አሁን ደግሞ ሙሉ በሙሉ ወደ አልታወቀውና የታወቁትም ካለቀለት መልስ ይልቅ ተጨማሪ ጥያቄዎች ወደ አጫሩበት የቫይረሱን ተፈጥሮና ጠባይ ወደሚፈትሸው ዓለም እንዝለቅ። አድማጮች፣ የአየር ሰዓታችን በመገባደዱ ይሄኛውን መንደርደሪያውን ያስተዋወቅነውን ለዛሬ ልናቀርብ አልቻልንም። ወረርሽኙ በዓለም ዙሪያ በሰዎች ዕለት ተዕለት የኑሮ ዘይቤ ላይ ብቻ ሳይሆን የህይወት ትርጉምና እይታ፣ አስተሳሰብና ከጊዜው የሚሻገሩ ሌሎች ጉዳዮችን አስመልክቶ የተቀናበሩ ዝግጅቶችን በተከታታይ እናቀርባለን። ለአሁኑ ግን በዚሁ መቋጨታችን ነው። ዛሬ በራዲዮ ልናሰማችሁ የአየር ሰዓት ያላገኘንለትን ጨምሮ ሙሉን ቅንብር በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ሰላም ሰላም፣ ቆዩኝ። መልካም ምሽት በኔ በኩል።
አመሰግናለሁ አሉላ። የ የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሮቹ ብራን ኃይሉና ንጉሡ ታምሬ እንዲሁም እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። ብደናደሩ Thank you.